Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለተ ረቡዕ ጥቅምት 4 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬ በትላንትናው ምሽት ወጣቶች ግጭት ውስጥ ለምን ይገባሉ ስንል ያነሳነውን ሐሳብ ቀጣይ ክፍል ይዘናል።
ከራሱ ከሌላው ወጣት ይዝን በሐሳብ ወይም ደግሞ በጎሳ ወይም በሃይማኖት የሚለየውን ወንድሙ ቁጭ ብሎ እስቲ እናውራ የሚል ባህል ማዳበር አለባቸው። ወጣቶች እንግዲህ በዋናነት ማድረግ ያለባቸው ነው።
የሰማችሁት የህግና ፖሊሲ ጥናት ባለሙያ የሆነውን አለማየሁ ሰይፉን ነው። ወጣቶች ወደ ግጭት እንዳይገቡ የመፍትሄ ሐሳቦች ያላቸውን በምሽቱ ያጋራናል።
ለህክምና የተባለውን ገንዘብ አሟልተናል ብለውኛል። ለያሬች 2.2 ሚሊዮን ብለውኛል የተዋጣው።
በኢንስታግራም ማህበራዊ ሚዲያ አማካኝነት ገንዘብ የሚያሰባስብ እንቧ የተሰኘ ገጽ መቅደስ ወልደ ሚካኤልን የሰማችሁት። አብራችሁን ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችን ማዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። በእስራኤል ሀገር የሚኖሩ የትግራይ ክልል ተወላጆች የተገዛው የአንበጣ መከላከያ ድሮን በፌዴራል መንግስት ወደ ክልሉ እንዳይገባ ለሰባት ወራት ታግዷል ሲል የትግራይ ክልል ግብርና ገጠር ልማት ቢሮ ከሷል። ይህ ክልከላ የትግራይ ክልል በኢኮኖሚ የማዳከም ሴራ አካል ነው ብሏል ቢሮው። ከዚህ ጋር በተያያዘ ስሙ የተጠቀሰው የፌዴራል ተቋም የመረጃ መረብ ደህንነት ኤጀንሲ ግን የደህንነት ፍተሻ መስፈርት አሟልቶ ፈቃድ የተከለከለ ድሮን እንደሌለ አስታውቋል። የኤጀንሲው ዋና ዳይሬክተር ዶክተር ሹመት ይግዛው ለአሜሪካ ድምፅ እንዳብራሩት የድሮን ፈቃድ ጥያቄ የደረሳቸው ከትግራይ ክልል መንግስት ሳይሆን የፌዴራል ተቋም ከሆነው መቀሌ ዩኒቨርሲቲ ነው። የዩጋንዳው ተቃዋሚ መሪ ድምፃዊና የምክር ቤት አባል ቦቢ ዋይን የጸጥታ ኃይሎች ጽህፈት ቤቴን ወረው ሰነዶችን ይዘው ሄደዋል ሲል ተናግረዋል። በዋናው ስሙ ሮበርት ኪጉላኒ ፖሊሶቹ ሌሎችን እቃዎች ወስደዋል፣ መንግስት የማዋከብ ተግባር እየፈጸመብን ነው ብለዋል። የዩጋንዳ ፕሬዚደንት ዮሪ ሙሴቬኒ ስልጣን ከያዙ 34 ዓመት ተቆጥረዋል። ረጅም ጊዜ ስልጣን ላይ በመቀመጥ ሶስተኛው የአፍሪካ መሪ ናቸው። ቦቢ ዋይን ይህ አሁን ላይ ማብቃት አለበት ብሎ እየተፎካከራቸው ነው። በዚያች ሀገር ምርጫው እንደ አውሮፓውያን አቆጣጠር በየካቲት ወር ሊካሄድ ታቅዷል። ቦቢ ዋይን በእድሜው ከሙሴቬኒ በእጅጉ ወጣት እንደመሆኑና በድምፃዊነቱም ብዙ የህዝብ ድጋፍ አለው። እናም ይሄ ገዢውን ፓርቲ እንቅልፍ ነስቶታል፣ የጸጥታ ኃይሎች ደጋፊዎቹንም ያዋክባሉ ተብሏል። ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኛነት ያጯቸው ዳኛ ኤሚ ኮኒ ባረት ዛሬም ለሶስተኛ ቀን የሹመታቸው ማጽደቂያ ችሎት በተቀመጠው የመወሰኛ ምክር ቤት ሸንጎ ፊት ቀርበዋል። ትናንት 12 ሰዓት ገደማ በፈጀው ሸንጎ ፊት የዋሉትን ያመሹት ዳኛ ኤሚ ኮኒ ባረት ሹመታቸው ቢጸድቅ በጠቅላይ ፍርድ ቤቱ ፊት በሚቀርቡ የህግ ሙግቶች ምን አይነት ብይን እንደሚሰጡ ለተነሱላቸው ብዛት ያላቸው ጥያቄዎች መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። በትላንትናው ምሽት ስርጭታችን ወጣቶች ወደ ግጭት በሚያስገቧቸው ምክንያቶች ዙሪያ ሐሳቦችን ለመወያየት በወጣቶች ዙሪያ የሚሰራው ዩዝ ኤንድ ቺልድረን ኢምፓወርመንት የተሰኘ ድርጅት ኃላፊና የህግና ፖሊሲ ጥናት ባለሙያ ከሆነው አለማየሁ ሰይፉ ጋር ቆይታ አድርገን ነበር። ዛሬ ደግሞ ወጣቶችን ከግጭት ለማራቅ ሊተገበሩ ስለሚገቡ መላዎች ሐሳቦችን ያጋራናል። ከአለማየሁ ጋር ቆይታ ያደረገው ሀብታሙ ስዩም ነው።
ወጣቶች ግጭቶችን የማባባስ አቅማቸው በዚህ መልኩ ተገልጿል። ነገሮችን ለማረጋጋት፣ ሁኔታዎች ከቁጥጥር ውጭ እንዳይሆኑ ለማድረግ ያላቸው ኃይልስ እንዴት ይገለጻል?
በዋናነት ወጣቶች ሊያደርጓቸው ከሚችሉ ነገሮች መካከል የመጀመሪያው የመጠየቅ ባህልን የማዳበር ስነልቦናና አስተሳሰብ መገንባት አለባቸው። ይሄ ዘ ፓወር ኦፍ ኢንኳይሪ፣ ነገሮች ለምን ሆኑ፣ አንድ ነገር ለምን በዚህ መልክ ቀረበ እንዴትስ እንደዚህ ሆነ የሚሉ ነገሮችን የማመዛዘን ወይም ደግሞ የመጠየቅ ብቃት ማዳበር አለባቸው። የመጀመሪያው ነገር ወጣቶች ማለት ነው። በኢትዮጵያ ውስጥ አሁን ተለያዩ ጊዜ በወጣቶች መካከል የተፈጠሩ እንግዲህ ባለፉት 10 ዓመታት እንኳን የተመለከትኩት የተፈጠሩ ግጭቶች፣ የወጣቶች የእርስ በርስ ግጭቶች በዋናነት እንግዲህ በኢትዮጵያ ውስጥ የተፈጠረውን የፖለቲካ ምህዳር ላይ የተንተራሱ ናቸው። ለምሳሌ ከፌዴራል ስርዓቱ ጋራ፣ ከህገ መንግስቱ ጋራ፣ ከፖለቲካ ውክልና ጋራ የሚነሱ ወደ ፖለቲካ የሚሄዱ ግጭቶች ተፈጥረዋል በኢትዮጵያ ውስጥ። እጅግ በጣም የሚገርመኝ ነገር ለምሳሌ ግጭቶች ወይም ደግሞ በአንድ ሀገር ውስጥ ለምሳሌ የጥያቄዎች የህዝብ ጥያቄዎች የብሔሮች የሚሆን የብሔር ብሔረሰቦች የህዝቦች ጥያቄዎች በተለያዩ የዓለማችን ሀገሮች ላይ ተከስተዋል። እነዛ ጥያቄዎች ደግሞ መልስ የሚያገኙበት ጊዜ ይመጣና መልስ እንዳገኙ ደግሞ ከዛ በኋላ ወደፊት ነው ማሰብ የሚችለው ያ ትውልድ ማለት ነው። እኔ በጣም አሁን ወጣቱን በጣም ኢንኳየር ማድረግ አለበት ብዬ ከማምናቸው ነገሮች መካከል ለምሳሌ በኢትዮጵያ ለምሳሌ ከዛ ትውልድ ጀምሮ የተነሱ የብሔረሰብ ጥያቄዎች ጋር በተያያዙ ህገ መንግስቱ በታወጀ ጊዜ አነሰን በዛም ህገ መንግስቱ ምላሽ ሰጥቷል በህገ መንግስቱ የሚባሉ ነገሮች እያሉ የሀገሪቱ የመንግስት አስተዳደር ወደፊት መምራትን ትቶ ወደኋላ ታሪኮችን መንቀስ የጀመረው ለምንድን ነው ብሎ ኢንኳየር ማድረግ አለባቸው ለምሳሌ። እና የመጀመሪያው እንግዲህ ወጣቶች እኔ ማድረግ አለባቸው ብዬ ማስበው በእያንዳንዷ ነገር ላይ ለምን የሚል ጥያቄ በስነስርዓቱ ደግሞ በያዝ ሳይሆን የመጠየቅን ማዳበር አለባቸው። ሌላው ወጣቶች ማህበራዊ መስተጋብሮችን ከአንዱ ከሌላው ጋር ፈጥሮ የመተያየቅ ምንድን ነህ አንተ እንዴት ነህ አንተ የሚሉ ጥያቄዎችን ከራሱ ከሌላው ወጣት ኢቭን በሀሳብ ወይም ደግሞ በጎሳ ወይም በሃይማኖት የሚለየውን ወንድሙን ቁጭ ብሎ እስቲ እናውራ የሚል ባህል ማዳበር አለባቸው። ወጣቶች እንግዲህ በዋናነት ማድረግ ያለባቸው ይሄ ነው። ሌላው እንግዲህ ወጣቶች ይገባናል የሚሏቸውን በመንግስት ምላሽ ሊሰጣቸው የሚገቡ ጥያቄዎችን ሰላማዊ በሆነ መንገድ ዴሞክራሲያዊ በሆነ መንገድ መጠየቅን ደግሞ ኤክሰርሳይዝ ማድረግ አለባቸው። በሶስተኛ ደረጃ ወጣቶች በተለይ በኢትዮጵያ ባለው ነባራዊ ሁኔታ ዋናው ነገር አንዱ ሌላውን አፕሪሼት ማድረግ የማወቅ ለምሳሌ የቋንቋ ልዩነቶች ሊኖሩ ይችላሉ፣ የባህል ልዩነቶች ሊኖሩ ይችላሉ እና ይህ ነገር በኢትዮጵያ ብቻ እንዳልሆነ መረዳት አለባቸው። ቅድም ካልኩ ነገር ጋራ ከሰፈር ወጣ ብሎ የምንመለከት በጎረቤታችን ኬንያ ተመሳሳይ የህዝብ ስብጥር አለ። ናይጄሪያ ከ500 በላይ የተለያዩ ብሔር ብሔረሰቦች የሚባሉ ከ200 በላይ ቋንቋዎች አሉ። ወጣቶቹ ግን አሁንም ፈክነው ቁጭ ብሎ ተነጋግተው ጉዳዮቻቸውን እየፈቱ እየኖሩ ነው በጋራ ማለት ነው። ስለዚህ እዛ ውስጥ ግን ምን አለ አፕሪሼሽን ይፈልጋል ይሄ ነገር እገሌ ይሄ የዚህ ቋንቋ ባለቤት ነው የዚህ ባህል ባለቤት ነው እና ይሄ ነገር እኔ ደግሞ ላከብርለት እንዲሁም ደግሞ ልወድለት ይገባል የሚል ነገር የእኔን ብቻ ብሎ ችክ የማለት ባህልም ማስወገድ አለባቸው። ወጣቶቹ እነዚህ ነገሮች ካደረጉ መፍትሄ ይኖራቸዋል ብዬ አስባለሁ።
እንግዲህ ወጣቶች ወደ መልካሙ መንገድ ለመመለስ ፍላጎት ቢኖራቸውም እገዛ የሚፈልጉባቸው ብዙ ጉዳዮችም ያሉ ይመስለኛል። መንግስት፣ የግል ተቋማት፣ ግብረሰናይ ድርጅቶች ለወጣቶች ጉልበት የሚሆኑ መርሃ ግብሮችን በምን መልኩ መቅረጽ ይገባቸዋል?
አመሰግናለሁ። እንግዲህ እዚህ ጋር መጀመሪያ ወጣቱ ከመንግስትና ከሌሎች የባለድርሻ አካላት ምላሽ ከመጠበቁ በፊት ወጣት ወደ ግጭት መግባት ማለት ምን ማለት ነው የምትለውን ነገር አስቀምጬልናል። አንድ ወጣት ወደ ግጭት ገባ ማለት የወጣት የማቹሬሽን ፕሮሰስ ወይም ደግሞ የእድገት ፕሮሰስ ተገታ እንደማለት ነው በሌላ አገላለጽ። እነዚህ ወጣቶች ወደ ግጭት የገቡ ወጣቶች ከጊዜ በኋላ የተጋጩበት ነገር አሁን ለምሳሌ እድሜያቸው እንዳልከው አለፍ ሲል የተጋጩበት ነገር እርባና ቢስ እንደነበረ ሲገባቸው ማህበራዊና ስነ ልቦናዊ ቀውስ ውስጥ ይገባሉ። ስለዚህ ወደ ግጭት ከመግባታቸው በፊት ኢንኳየር ማድረግ አለባቸው የምንለው ለምንድን ነው? አንድ ነገ እነሱ ላይ ራሱ የሚፈጥረው ተጽዕኖ አለ፣ ኔጋቲቭ የሆነ ተጽዕኖ አለ። አንድ በግጭት ውስጥ ያለፈ ወጣት ነገ ከነገ ወዲያ ጎልመስ ብሎ ወደ አንድ የፖለቲካ ፍራት ውስጥ እንኳን ቢገባ የወጣትነት ዘመን የግጭት ታሪኩ እየተነሳ በፓርቲ ዲሲፕሊንና በሌሎች ነገሮች እየተቀየደ አቅሙን ሳያጎለብት ወይም ደግሞ ብቁ አመራር መሆን ይችል የነበረው ወጣት በትንሹ ወጣትነት ላይ በስህተት ተገፍቶ በሰራ ስህተት ላይ እድሜ ልኩን መድረስ ከነበረበት ደረጃ ሳይደርስ ይገባል ማለት ነው። ስለዚህ የእድገት ፕሮሰስን እንደሚገታባቸው ወጣቶቹ መረዳት አለባቸው የሚጀምረው ማለት ነው። ከዛ በተረፈ እንግዲህ እኔ ለመንግስት ወይም ደግሞ ለሲቪል ተቋማት ለእንትና ብዬ የማነሳው ነገር የለም። በዋናነት ግን በኢትዮጵያ ውስጥ ለወጣቶቹ እንደ መፍትሄ መሆን ያለባቸው ነገሮች አንደኛው እንግዲህ በኢትዮጵያ ውስጥ በተለያየ ቦታ ላይ በተለያየ መስክ ውጤታማ የሆኑ የሀገራችን አንቱ የተባሉ ሰዎች አሉ። እና ወጣትነት የሥራ ዘመን ነው። ዛሬ አንቱታ ላይ የደረሱ ሰዎች አንቱታ ላይ የደረሱት ወጣትነታቸውን እንዴት አሳልፈው የሚል የህይወት ተመክሮ ልምዶቻቸውን ያካፍሉበት የሚችሉባቸው መድረኮች ለወጣቶች በየክልሉ በየወረዳው በየዞኑ መመቻቸት እና መንግስት ይህንን ዘርግቶ መተግበር አለበት ያምናለሁ። ከዚህ ጋር በተያያዘ በነገር ላይ በቅርቡ እኛ አሁን እየሰራንበት ያለ ነው ልንጀምረው ያሰብነው ነገር አለ። ሜሞሪያል ሌክቸር ፎር ዩዝ የሚባል ፕሮግራም እየዘረጋን ያለ ነው። በኢትዮጵያ ውስጥ አንቱ የተባሉ ሰዎች አሉ፣ ኖሮ እየኖሩ ያሉ፣ ኖረው ደግሞ ያለፉ። የእነሱን ታሪክም እያነሳን ለወጣቱ ሌክቸር ልናደርግ የምንችልበትን መድረክ እና ትምህርት ሊወስዱበት የሚችሉበትን መድረክ በቅርቡ ይዘን እንቀርባለን ብለናል። ሌላው እንግዲህ በየአካባቢው መጀመሪያ እንደ አንዱ ችግር ብዬ ካነሳቸው ነገሮች መካከል የወጣቶች የአቻ ለአቻ ግንኙነት መፍጠሪያ መድረኮች መዘጋት ነው ብያለሁኝ። ስለዚህ አሁን በተለይ የወጣቶችና ስፖርት ሚኒስቴር ከመንግስት አንጻር እንዲሁም ደግሞ ሲቪል ሶሳይቲ የሆኑ ተቋማትና የባህልና ቱሪዝም ሚኒስቴር በጋራ ሆነው በየአካባቢው ወጣቶች ተፈጥሮ የሚያዳብሩበት የሚማማሩበት ሀሳብ የሚለዋወጡበት የሚተዋወቁበት አማተር የሆኑ ክበባትና ማህበራት እንደገና ማሲቭ በሆነ ሁኔታ በኢትዮጵያ መጀመርና መዘርጋት አለባቸው ብዬ አስባለሁ። ይሄ ከመንግስትና ከሲቪል ተቋማት የሚጠበቅ ነው። ሌላው እንግዲህ ወጣቶች ኳሊቲ የሆነ ተሳትፎ የሚያደርጉበትን መድረክ መንግስት ማመቻቸት አለበት። ተሳትፏቸው ዴሞክራሲያዊና እንዲሁም ደግሞ የተሳተፉበት ነገር ውጤታማ ኢፌክቲቭ መሆኑን በሚያረጋግጥ መልኩ መንግስት ወጣቶች እንዲሳተፉ ሁኔታዎችን ማመቻቸት አለበት ብያምናለሁኝ። እንግዲህ ከዚሁ ጋር በተያያዘ በተለይ ከዩኒቨርሲቲዎች ውስጥ እንደሚፈጠሩ ግጭቶች የጁኒየር ተማሪዎች ለምሳሌ የሲኒየሮቻቸው ታዛዦች ሆነው ግጭት ውስጥ ገብተው ከትምህርት ተባረው የእድገት ፕሮሰሳቸውን ተገጥቶ ከትምህርት ዓለም ተገለው እንደገና ወደ ቤተሰቦቻቸው ሄደው ወደ ድህነት ኑሮ የሚቀላቀሉበትን ሁኔታ አስተውለናል። እና እነዚህን ሁኔታዎች ሊያስተምር ይችላል ብዬ ያመንኩበትን ከህይወቴ ተሞክሮ የተነሳ የቅርቃር የገባ ትውልድ የሚል መጽሐፍ በህትመት አብቅቻለሁ፣ ገበያ ላይ ነው ያለው። የዩኒቨርሲቲ ወጣቶች እንዴት ወደ ግጭት እንደሚገቡ እና ከግጭት ውስጥ ደግሞ ማን እንደሚያተርፍ ማን እንደሚጎዳ በተለይ አዲስ ገቢ ተማሪዎችን ሊጠቅም በሚችል ሁኔታ የተዘጋጀ ነገር አቅርቤያለሁ።
እጅግ በጣም አመሰግናለሁ። አለማየሁ ሰይፉ የህግና ፖሊሲ ጥናት ባለሙያ፣ ወጣቶችን በሚመለከቱ መርሃ ግብሮች ውስጥ በተለያዩ ኃላፊነቶች ትሰራለህ። ለነበረን ቆይታ በእጅጉ አመሰግናለሁ።
አመሰግናለሁ።
የዕለቱን አብይ ርዕስ ነበር የሰማችሁት። ሀብታሙንና በሁለት ክፍሎች ሙያዊ ሀሳቡን ያጋራንን አለማየሁ ሰይፉን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። የእንቧ ቤተሰብ ከማህበራዊ ሚዲያ ገጾች አንዱ የሆነው ኢንስታግራም ላይ ከተመሰረተ አንድ ዓመት ተኩል አደረገ። በእነዚህ ጊዜያት ውስጥ የቡድኑ አባላት የተለያዩ ታዋቂ ግለሰቦችን በመጋበዝ አዝናኝና አስቂኝ የሆኑ ፈተናዎችን በማቅረብ እያወራረዱ ገቢ ያሰባስባሉ። ይህ ገጽ እስካሁን ድረስ ለተለያዩ ችግሮች ከ5 ሚሊየን የኢትዮጵያ ብር በላይ ገቢ ማሰባሰቡን የገጹ መስራችና አባል ያሬድ ነጋሽ ለአሜሪካ ድምጽ ገልጿል። ኤደን ገረመው በገጹ ገቢ ከተሰበሰበላቸው ግለሰቦች መሃል አንዷ የሆነችውን የ26 ዓመት ወጣት መቅደስ ወልደ ሚካኤል እና የቡድኑን መስራች ያሬድ ነጋሽ አነጋግራ ተከታዩን ዘገባ አሰናድታለች።
መቅደስ ወልደ ሚካኤል በአሁን ሰዓት የ26 ዓመት ወጣት ስትሆን የምትኖረው ከእናቷ ጋር በሚኖሩበት የኪራይ ቤት ውስጥ ነው። ከመቀሌ ዩኒቨርሲቲ በኮምፒውተር ሳይንስ ተመረቃ ስራ ጀምራ እየሰራች ሳለች የዛሬ 2 ዓመት በአንድ ክፉ ቀን የመኪና አደጋ አጋጠማት። ከዛን ጊዜ ጀምሮም መቅደስ አልጋ ላይ ውላለች። ለሕክምናዋም እጅግ ብዙ ብር ስለተጠየቀች የሰዎችን እርዳታ ትሻለች። አሁን ታዲያ የእንባ ቤተሰብ በተሰኘው የማህበራዊ ድረገጽ ላይ ትልቅ ተስፋ ጥላለች።
ስራ ነበረኝ ከመቀሌ ዩኒቨርሲቲ የኮምፒውተር ሳይንስ ተመርቄ ነበርና እንዳምስት ምናምን ስራ ሰርቻለሁ። የግል ነው። ያው አደጋው ሲደርስ ማለት አንገቴ ላይ ነው ጉዳት የደረሰው። ከዛ ያው የነርቭ ሲዝ ነው ከአንገት በታች ሰውነቴ አይንቀሳቀስም። ያው ፍቃደኛ አልነበረም። ያው እኛም ከሱ ጋር መካሸት ስለማንችል ተጠናዋል። በቤተሰቦች ያው ገንዘቡን በጣም በአጭር ጊዜ ያዋሳ ለሕክምና የተባለውን ገንዘብ አሟልተናል ብለውኛል። ለያሬ 2.2 ሚሊዮን ብለውኛል የተዋጣው። ወደ ውጭ ብሄድ ነው የተሻለ የሚሆነው። ረጅም ጊዜ ይፈጃል። እንዴት እንደሚሆን እንግዲህ ተነጋግረን እንትን ልንል ነው።
ከተመሰረተ አንድ ዓመት ተኩል የሆነው የእንቧ ቤተሰብ የተሰኘው ገጽ ለመቅደስ ወልደ ሚካኤል 2.2 ሚሊዮን የኢትዮጵያ ብር አሰባስቦ ለማሳከም በእንቅስቃሴ ላይ ሲሆን ከተመሰረተበት ጊዜ አንስቶም ለተለያዩ ጉዳዮች ገቢ እያሰባሰበ የሚገኘው ይሄ ቡድን እንዴት እንደተመሰረተ የቡድኑ መስራች የሆነው ያሬድ ነጋሽ እንዲህ ያስረዳል።
የእንቧ ቤተሰብ እንግዲህ የተመሰረተው ፋሲካ አሁን ያለፈ ፋሲካ ሲሆን ከዚያም ያስ የነበረ ላይ ለበዓል ለምን ለየት ያለ ነገር አናደርግም በሚል አይነት ተነሳተን አቅመ ደካማ የሆኑ ቤተሰቦች አሉ እና አመት በዓል ምንም ለቤተሰቦቻቸው ማጣት የማይችሉ ለእነሱ ዶሮ፣ እንቁላል፣ ዘይት፣ ሽንኩርት እናቀርብ ባለፈው አመት የሚያቀርብ ቤተሰብ ነበረ ንጹህ ተስፋ የሚባል እነሱም ለምን እንደም እንደዛ እናደርግም ስል በዛ ብዙዎች በሀሳቡ ተስማሙና በዛ ተሳተፍን። እንግዲህ በዛ አንድ ብለን ጀመርን። እዛ ነው የጀመረው ማለት ነው።
የእንቧ ቤተሰብ አባላት የተለያዩ እንደ ጥሬ ሽንኩርት መብላት፣ መደነስ የመሳሰሉ የሚያዝናኑ ፈተናዎችንና ውርርዶችን በማህበራዊ ሚዲያ ላይ በማቅረብ እስካሁን ድረስ 5 ሚሊዮን የኢትዮጵያ ብር እንዳዋጡ የሚገልጸው ያሬድ ቡድኑ እንቧ የተሰኘውን ስሙን የሚያገኘው ከነዚህ ውርርዶች ነው ይላል።
ስሙ ለየት ያለ ነው። አሁን ለየት ያለ ነው። እንዴት ነው እንግዲህ ለየት ያለ ስም ሊመጣ የቻለው በምንልበት ጊዜ እኛ ገንዘብ ስናሰባሰብ በተለያዩ ጉዳዮች ያሰባስባል። ከአሁን ጊዜ በዚህ አጋጣሚ ከፋሲካ እስከ አሁን ድረስ በታመሙ፣ በተቸገሩ፣ በአስገድዶ መደፈር ጥቃት ለደረሰባቸው ቤተሰቦች በሙሉ የተለያዩ የብር መጠን 5 ሚሊዮን የኢትዮጵያ ብር በተለያዩ ወገኖቻችን ይሰጠናል። በዚህ ባጭር ጊዜ እና ይህንን ገንዘብ ያሰባሰብ ነው። እንዴት ነው ልፈታ ዘና እያለን እየተዝናናን እየተጫወትን ለወገን መድረስን ነው። ሶሻል ሚዲያን ለመልካም ነገር መመከተል ነው። ለምሳሌ አንድ ሰው 3 ቃሪያ እንዲበላ ይጠየቃል። እንደ ቻሌንጅ ይደረጋል ማለት ነው። ይከተናል። አንተ 3 ቃሪያ ከበላ እኔ 20 ዶላር ተጣልናል። አንድ ሰው ተነሱ ደግሞ እኔ 20 ጨምራለሁ በሚልና ብሩ የብሩ መጠን እየጨመረ ይላል። ያ ሰው ቃሪያን እንዲበላ ወይ ደግሞ 5 ውሃ እንዲጠጣ 5 ብርጭቆ ውሃ እንዲጠጣ ወይ 2 እንቁላል ላዩ ላይ እንዲሰብር ወይ ሚጥሚጣ በማንሻ እንዲበላ የተለያዩ ስፖርቶች እንዲሰሩ እንዲዘፍኑ እንዲገንሱ የተለያዩ ነገር ይታዘዛል። እና እነሱን እያንዳንዱን ነገር ባደረጉ ቁጥር በዚህ ኢንስታግራም ግሩፕ ላይ የሚሳተፉ ቤተሰቦች ታወጣሉ። ገሌ እንዲታረገ ይናስንሰጣለ፣ ገሌ እንዲታረገ ይናስንሰጣለ እንዳሉ እንደዚህ አይነት መንገድ ነው የምናሰባስበው። እና አንዱ ቻሌንጅ ምን ነበረ? በእጅህና በጉልበት ተንበርክከ እየዞርክ 10 ጊዜ እንቧ እያልክ ጩህ ተባለ። እና በቃ በጣም የሚያስቅ የሚያዝና አረባ አካልክ ተው። አንደኛው ተኝቶ ስለነበረ ተው በእንቅልፍ ልብ ላም የገዛ ነው የሚመስለው። አረባ አካልክ ተው እያለ እየለመና ግን ዞር እንቧ እያለ ሲዞር በቃ የሚያስቅ ቻሌንጅ ነበረ። በጣም ያዝናናል። እዛም ተለመደ ነገር ሆነና ብዙ ሰዎች ሲገቡ እንደዛ እንዲያደርጉ መጠየቅ ተጀመረ። እና በዛው እንደ ቀን ከንቧና ስላቸው እንቧና ስላቸው እንዲያይበሉ እንዲያስበል በሚል በእንደዚ አይነት ጠበቀን ቀጠል። እንግዲህ
ያሬድ ይህ ቡድን የራሱ የሆነ ከባህልና ከማህበረሰብ ስነልቦና ጋር የማይጋጩ የመከባበር ህግ እንዳለው ገልጾ ከሃይማኖት ከፖለቲካና ጸያፍ ከሆኑ ከጾታ ንግግሮች የጸዳና ኢትዮጵያዊ ባህልንም ያገናዘበ ነው ይላል።
እንግዲህ ምንድነው ያው ኢትዮጵያዊ እንደመሆናችን መጠን ባህላችን ያለቀቀ ስነስርዓት የሌለው ነገሮችን አናስተናግድም። ማንኛውም ሰው የሚታጠቅበት ወይም የሚቀበለው ቻሌንጅ የሚያዝናና የሚያስደስት እንጂ የሰውን ማንነት ዝቅ የሚያደርግ ባህልን የለቀቀ ማንም ኢትዮጵያዊነታችንን እናንቋሽሽ አይነት ነገሮችን አናስተናግድም። ለምሳሌ በዚህ በኳራንቲን ጊዜ የተለያዩ የውጭ ሀገር ዘፋኞች ወይም ራፐሮች ሰዎችን በማስደመጥ ምናምን አይነት ነገር ይሳትፋሉ። እኛ እንደዚህ አይነት ነገር አናደርግም፣ አንሳትፍም። ኢትዮጵያዊነታችን ኢትዮጵያዊ ጨዋ ኢትዮጵያዊነታችን የጠበቀ የተከበረ አይነት ስነስርዓት በሆነ እየተዝናናን እየተደሰትን የምናሳልፈው። በዚህ ቻሌንጅ ላይ ለመሳተፍ ማንኛውም ሰው ይሳትፋል። አዲስ ገቢም ሆነ ነባርም ማንኛውም ሰው ይሳትፋል። ባይደወ በቻሌንጅ ብቻ ሳይሆን የተለያዩ ነገሮች ጨረታ ይቀርባሉ። ለምሳሌ ፍቅር እስከ መቃብር የሚለው መጽሐፍ ለጨረታ ቀርቦ $1,000 ተሽጧል። እና ያ ገንዘብ ለሰለሰሩ ለተያጣው በሰዓቱ ለምናሰባቸው ሲታይ የሚውል ማለት ነው። አንዳንድ የኢትዮጵያ ቅርጻ ቅርሶች፣ ስዕሎች፣ ፎቶዎች፣ ቡና ማቅረብ ያረከነረከቤቶች የሚገበነው እንደዚህ አይነት ነገሮች የአበሻ ነገሮች ስዕል አለባቸው። ለበጎ ነገር ስለሆነ ስላመንበት ሁሉም መሳተፍ ስለሚፈልግ አንዳንዱ በቻል ይሳተፋል፣ አንዳንዱ ገንዘብ በመስጠት ይሳተፋል፣ አንዳንዱ ደግሞ በቃ ትርጉም ያለውን የቤት ውስጥ ያለውን ቅርጽ አጥፎ ያጫርታል። እና መጽሐፎች ይጫረታሉ፣ ስዕሎች ይጫረታሉ። በእንደዛ በእንደዛ ነው እና በጥሩ ሁኔታ እየሄድን ይመስላል። አሁን ወደ 2700 የሚሆን እንግዲህ በእኔ ፔጅ ላይ ተከታታዮች አሉ። ምን እየገቡ የሚሳተፉ ናቸው። በአንድ ጊዜ ከ400 እስከ 1100 እስከ 1200 የሚሆን እንደ ቀኑ ይለያያል የሚሳተፋሉ። በብዛት ደረጃ እንግዲህ ወደ 2700 ደርሰናል። እንግዲህ በሜምበር ደረጃ እንዳልኩት መዝግበን ወደ ገዴ ከዚህ ከዚህ የሚለውን የሜምበርሽፕ ምዝገባ ስላልጀመረ ኤግዛክትሊ ዋሉትን አናውቅም። ግን በተከታታይነት ወደ 2700 የሚሆኑ አባላቶች አሉ።
እንቧ ቤተሰብ በተለይም ታዋቂ ግለሰቦችን እየጋበዘ በማሳተፍ ተለቅ ያለ ገቢ የሚያሰባስብ ሲሆን እስካሁን ድረስም እነ ሃናን ታሪክ፣ ትዕግስት ግርማ፣ እጸ ህይወት አበበ፣ ብጻት ስዩም፣ ፋሲል ደሞዝ እና ሌሎችም አንጋፋና ዝነኛ ሰዎች በቡድኑ ላይ ለፈተናዎች በመቅረብ ትልልቅ ገንዘቦች እንዲዋጡ ማገዛቸውን ያሬድ አጫውተኛል። ሲያጠቃልልም ማህበራዊ ሚዲያው በአግባቡ ጥቅም ላይ ከዋለ ትልቅ አገልግሎት የሚሰጥ መሳሪያ ነው ሲልም ገልጿል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀጣዩ ዘገባችን ወደ ናይጄሪያ ይወስደናል። የናይጄሪያ መንግስት ዜጎችን በመደብደብና በማሰቃየት አወዛጋቢ የነበረውን የፖሊስ ልዩ ኃይል እንዲበተን ቢያደርግም ላለፉት 2 ሳምንት ሳርስ በመባል የሚጠራውን ይህን የፖሊስ አካል በመቃወም በመላው ናይጄሪያ እየተካሄደ ያለው ሰልፍ ዛሬም ጥቃት ለደረሰባቸው ፍትህና ተመሳሳይ የፖሊስ ጥቃቶች እንዲቆሙ በመጠየቅ ቀጥሏል። ቲሞቲ ኦቢጁ ከአቡጃ ያደረሰን ዘገባ እንደሚከተለው ተጠናቅሯል። በፈረንጆቹ አቆጣጠር በ2017 ጥቅምት ወር አንዱን ምሽት በናይጄሪያ ዝርፊያን ለመከላከል በተቋቋመ ልዩ የፖሊስ ኃይል አባላትና በዜጎች መካከል አለመግባባት ሲፈጠር ካሉ ኪንግስሌ በመዝናኛ ቦታ እየተዝናና ነበር። በተፈጠረው ግርግር ኪንግስሌ ግራ እግሩን በጥይት ተመቶ በመቁሰሉ ዶክተሮች እግሩ እንዲቆረጥ አደረጉ። ኪንግስሌ ለደረሰበት አደጋ ያለምንም ካሳ በግሉ በሺዎች የሚቆጠር ዶላር አውጥቶ መታከሙንና የፖሊስ ባለስልጣናት በጊዜው የነበረውን ተኩስ ድንገተኛ አደጋ በማለታቸው ጥይቱን የተኮሰበት የፖሊስ ባልደረባ ስራውን መቀጠሉን ይናገራል።
በዚህ ደረጃ ጉዳት አድርሶብኝ ምንም ሳይደረግ ሲቀር እሱም ባልደረቦቹም ከዚህ በላይ እንዲያደርጉ ማበረታታት ነው።
ኮባኒ የተሰኘው የናይጄሪያ ታዋቂ የራፕ አቀንቃኝም ሳርስ ተብሎ የሚጠራው ልዩ የፖሊስ ኃይል የጭካኔ ሰለባ ነው። ኮባኒ በዚህ ዓመት ብቻ 3 ጊዜ በግፍ መታሰሩን መደብደቡንና የኃይል ጥቃት እንደደረሰበት ያስረዳል።
መጀመሪያ ስልኬንና ኢሜይልን መፈተሽ ጀመረ። ከዛ የባንክ ሂሳቤን አየና አካውንቴ ውስጥ ገንዘብ አለኝ አለ። እኔ ደግሞ አካውንቴ ውስጥ ገንዘብ ካለ ያንተ አይደለም አልኩት። እንደገና በጥፊ መታኝ።
ኮባኒ ባሁኑ ሰዓት ሳርስ የተሰኘውን የፖሊስ ልዩ አካል ለማጋለጥ የሚረዳ የደረሰበትን ጥቃት የሚገልጽ አንድ ሙዚቃ እያዘጋጀ ነው። በሳርስ የደረሰውን ጨምሮ የፖሊስ የጭካኔ ተግባራት በናይጄሪያ ለአመታት ሲብሰለሰል የቆየ ጉዳይ ነው። ከሁለት ሳምንት በፊት የጀመረው ተቃውሞ የተነሳው ግን የልዩ ፖሊስ ቡድኑ አካል የሆኑ ፖሊሶች በደረሰበት ጥቃት የሞተን ግለሰብ መኪና ይዘው ሲሄዱ የሚያሳይ ቪዲዮ ከተለቀቀ በኋላ ነው። ቪዲዮ በመላው ናይጄሪያ ነቀፌታ ከማስነሳቱ በተጨማሪ ታዋቂ ግለሰቦችና የሙዚቃ አቀንቃኞች በመላው ሀገሪቱ ያሉትን በሺዎች የሚቆጠሩ ተቃዋሚዎች ተቀላቅለው የፖሊስ አካሉ እንዲበተን ጥያቄ ሲያቀርቡ ቆይተዋል። በተለያዩ ከተሞች ለቀናት የተካሄደውን ተቃውሞ ተከትሎም የፖሊስ ባለስልጣናት ልዩ አካሉ እንዲፈርስ ውሳኔ አስተላለፉ። ውሳኔውን የናይጄሪያ አቃቤ ሕግ የሆኑት መሐመድ አደም ለህዝብ ሲያሳውቁ እንዲህ ነበር ያሉት።
It is hereby directed as follows. 1.
የህዝብን ጥያቄ ለመመለስ ከህዝብ ጋር እንደቆመ የፖሊስ አካል የሚከተለው ውሳኔ ተላልፏል። ሳርስ በመባል የሚታወቀው ዝርፊያን ለመከላከል የተቋቋመው ልዩ ኃይል ከዚህ በኋላ ተበትኗል።
ባለስልጣናቱ እንዳሉት የተበተኑት የልዩ ፖሊስ አባላት በተለያዩ የፖሊስ አካላት ውስጥ እንዲመደቡ ይደረጋል። እንደ ኮባኒ ያሉት ሰዎች ግን ይህን ውሳኔ በጥብቅ ይቃወማሉ።
ጉዳዩ እነሱን ከማስቆም፣ ከማገድ ወይም ጨርሶ ኃይሉን ከመበተን በላይ ነው። ይሄ ከስነ ልቦናችን ጋር ይገናኛል። አስተሳሰባችን መቀየር አለበት።
ኦሳይ ኦጂጎ አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተከራካሪ ቡድን የናይጄሪያ ተወካይ ዳይሬክተር ናቸው። እንደሳቸው አባባል የልዩ ፖሊስ ኃይሉ መበተን ሙሉ የሚሆነው ጥቃቱን የፈጸሙት አካላት ለፍትህ ሲቀርቡ ነው።
ሳርስ እንዲበተን ስንጠይቅ እያወራን ያለነው በሳርስ አባላት ስለደረሰው ጥቃት ነው። ስለዚህ ጥቃት ማድረሳቸው በፖሊስ የተረጋገጠባቸውና ዜጎች የጠቆሟቸው ፖሊሶች ለፍርድ መቅረብ አለባቸው።
የናይጄሪያ ባለስልጣናት የተበተኑትን ፖሊሶች አዲስ ምደባና የስርዓት መሻሻል የሚከታተል በህዝብ ተወካዮች የሚመራ አማካሪ ኮሚቴ ለማዋቀር ቃል ገብተዋል። የፕሬዝዳንቱ ቢሮም በሳርስ አባላት ጥቃት ለደረሰባቸው የስነ ልቦና ክትትል እንዲደረግላቸው ቢፈቅድም ለጊዜው ግን ተቃዋሚዎች በናይጄሪያ መንገዶች ላይ ድምጻቸውን ማሰማት ቀጥለዋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voa አማሃሪክ፣ በትዊተር #ጋቢና voa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። Not number 2, yeah. Count on me, my baby.